ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጮቻችን። የቅዳሜ ሐምሌ 30 2014 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። ለምሽቱ ያልናቸውን መሰናዶዎች እናስተዋውቅ።
በሁለቱም በኩል ጫና አድርጎ ህዝቡ ሶፍቶ እንዲገባ፣ ህዝቡ ሰላም እንዲያገኝ ጫና ማድረግ አለባችሁ ባይኝ።
በማይረባ ፖለቲካ ነው እንግዲህ የድሃ ልጅ የሚያልቅ ያለ። እነሱም እየተሰቃዩ ነው። እኛም እዚህ ምንም ያን ያህል ደርሶም እየኖርን አይደለንም እና ሰላሙ ጥሩ ይመስለኛል።
የእርቅ ሰላም ሂደት ውስጥ ተሳታፊ መሆን አለባቸው። እለት ከእለት በግጦሽ በንግድ ሂደት የሚገናኙት እነዚህ ህብረተሰብ ናቸው። ለወደፊት
በጦርነቱ ምክንያት የተፈናቀሉና ከትግራይ ከአማራና ከአፋር ክልሎች ያነጋገርናቸው ተፈናቃዮች ናቸው። በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ይካሄዳል በተባለውና እስካሁን ወሳኔ ባላገኘው የሰላም ድርድር ጉዳይ አስተያየታቸውን ሰጥተውናል። ከዜናው በኋላ ሙሉ ይቀርባል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ ወደ ዩናይትድ ስቴትስ ይዘዋቸው ሊጓዙ ከነበረው የሃይማኖት መገልገያዎች ውስጥ በቅርስነት የሚመደብ አንድም ነገር እንደሌለ ተገልጿል። ሌላው የምሽቱ ዘገባችን ትኩረት ይሆናል። ሌሎችም ቅንብሮች አሉን። የዛሬ ተረኛ አስተናጋጅ ቆንጂት ታዬ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። አብራችሁን እንድታመሹ ከወዲሁ በአክብሮት እንጋብዛለን። የዓለም ዜና እናስቀድም።
እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሶስት የአፍሪካ ሀገሮች የሚያደርጉትን ጉብኝት ነገ በደቡብ አፍሪካ የሚጀምሩ ሲሆን በቀጣይ ወደ ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ያመራሉ። የውጭ ጉዳይ ሚኒስትሩ በዚህ የአፍሪካ ጉዟቸው የባይደን አስተዳደርን የአፍሪካ ፖሊሲ የሚዘረዝር አብይ ንግግር እንደሚያደርጉና ትኩረታቸው ሰብአዊ መብቶች ላይ ሊሆን እንደሚችል ይጠበቃል። የአሜሪካ ከፍተኛ ባለስልጣኑ ለሁለተኛ ጊዜ ወደ አፍሪካ የሚያደርጉት ጉዞ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአህጉሩ ያደረጉትን ጉብኝት ተከትሎ የሚደረግ ሲሆን ላቭሮቭ ሩሲያ ዩክሬን ላይ ስለፈጸመችው ወረራና በዓለም ዙሪያ ነዳጅና የምግብ ዋጋ መጨመር ተጠያቂው ምዕራብ ሀገራት መሆናቸውን አስረድተዋል። አንዳንድ የፖለቲካ ተንታኞች የሩሲያና የአሜሪካ ባለስልጣናት በተደጋጋሚ ወደ አፍሪካ ያደረጉት ያሉት ጉዞ በቀድሞ የቀዝቃዛ ጦርነት ተቀናቃኞች መካከል ለሚደረገው የበላይነት እና የሪዮት ዓለም ፍልሚያ አፍሪካን ዳግም የውጊያ ሜዳ እያደረጋት ነው ሲሉ ገልጸዋል። ዩናይትድ ስቴትስ በአፍሪካ ለሚገኙ ስደተኞችና ተፈናቃዮች የሚውል 127 ሚሊዮን ዶላር መስጠቷን በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ አስታወቁ። ግሪንፊልድ የእርዳታውን መጠን ይፋ ያደረጉት በጋና እያደረጉት ባለው ጉብኝት ሲሆን ገንዘቡ በተለይ በቡርኪና ፋሶ፣ ቻድ፣ መካከለኛው አፍሪካ ሪፐብሊክ፣ ዲሞክራቲክ ኮንጎ፣ ማሊ፣ ሞዛምቢክ፣ ናይጄሪያ፣ ኒጀር እና ሌሎች ሀገራት ውስጥ አዲስ በተፈጠሩና በተራዘሙ ግጭቶች ምክንያት ለተሰደዱ፣ ጥገኝነት ለጠየቁና የሀገር ውስጥ ተፈናቃዮች መርጃ የሚውል ነው። እርዳታው በመላው አፍሪካ የሚገኙ ከ7 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎችን እንዲሁም ከ25 ሚሊዮን በላይ የሀገር ውስጥ ተፈናቃዮችን ከመርዳቱ በተጨማሪ በስደት ለረጅም ጊዜ ለኖሩና ወደ ሀገራቸው መመለስ ለሚፈልጉ ድጋፍ ለማድረግ እንደሚረዳ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አስታውቀዋል። እርዳታው በተለይ ስደተኞቹን ባስጠለሉ የአፍሪካ ሀገራት እየጨመረ የመጣው የምግብ ቀውስ ጉዳት ላደረሰባቸው ሕይወት አድን እርዳታ እንደሚሰጥ የገለጸው መግለጫ ሌሎች ለጋሾች ተጨማሪ ድጋፍ እንዲያደርጉም ጠይቋል። ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በታይዋን ጉብኝት ማድረጋቸው እጅግ ያበሳጫት ቻይና ከዩናይትድ ስቴትስ ጋር በወታደራዊ ግንኙነት፣ የአየር ንብረት ለውጥና በሌሎች ጉዳዮች የምታደርገውን ውይይት ማቋረጧን አስታውቃለች። የቻይና ጠቅላይ ሚኒስትር ዋንጊ ጉዳዩን አስመልክቶ ባደረጉት ንግግር የአሜሪካ ምክር ቤት አፈ ጉባኤ ቻይና በተደጋጋሚ ያሰማችውን ተቃውሞና ተደጋጋሚ ድርድር ችላ ብለዋል። ጉዞዋ የተመቻቸው በዩናይትድ ስቴትስ መንግስት ነው ብለዋል። የአሜሪካ ድምጽ ራዲዮ የምስሉን ትክክለኛነት ማጣራት ባይችልም የቻይና የቴሌቪዥን ጣቢያ ቤጂንግ በታይዋን አቅራቢያ ወታደራዊ ልምምድ ስታደርግና ስትተኩስ የሚያሳዩ ምስሎችን አሳይቷል። ከዚህ በፊት ባልታየ መጠን የሚካሄደው ይህ ልምምድ ዓለም አቀፍ ፍርሃትና ውግዘት እያስከተለ ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በካምቦዲያ ጉዞ ባደረጉበት ወቅት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የቻይና ምላሽ ያልተመጣጠነ እና አደገኛ ነው ያሉ ሲሆን ጉዞ ምንም አይነት ስሜት ቢፈጥርባት 11 ተወንጫፊ ሚሳኤሎችን በታይዋን ዙሪያ መተኮስና መርከቦችን በታይዋን ዙሪያ ማሰማራት ትክክል አለመሆኑንና ከሚሳኤሎቹ 5ቱ ጃፓን አቅራቢያ መውደቃቸውን ገልጸዋል። በካቡል የሚገኙ የህንድና የፓኪስታን ዲፕሎማቶች በአፍጋኒስታን በእስር የሚገኘው የውጭ ጋዜጠኛ እንዲፈታ መጠየቃቸውን ተከትሎ አፍጋኒስታንን የሚያስተዳድረው ታሊባን ግራ ተጋብቷል። ፓኪስታናዊው ጋዜጠኛ አናስ ማሊክ አፍጋኒስታናዊ ረዳቱና ሹፌሩ ጋር ሐሙስ ዕለት በታሊባን በቁጥጥር ስር ከዋለ በኋላ ከፍተኛ ምርመራና ድብደባ ተፈጽሞበታል ተብሏል። ለ21 ሰዓታት በቁጥጥር ስር ከዋለ በኋላ ዛሬ ከእስር መለቀቁም ታውቋል። ሆኖም የማሊክ መጥፋት ከተነገረበት ጊዜ አንስቶ የፓኪስታንና የህንድ ዲፕሎማቶች እኩል የታሊባንን ባለስልጣናት ቀርበው ጋዜጠኛው እንዲፈታ መጠየቃቸው ታሊባኖችን እንዳስገረማቸው የአሜሪካ ድምጽ ምንጮች ተናግረዋል። ማሊክ ፓኪስታናዊ ሆኖ እንዴት እንዲፈታ ትጠይቃላችሁ ሲሉ የህንድ ዲፕሎማቶችን መጠየቃቸውም ተነግሯል። ፓኪስታንና ህንድ በአፍጋኒስታን የሚገኙ ዲፕሎማቲክ ልዑካንን በመጠቀም በየሀገራቸው ውስጥ አመጽ ለማስነሳት ይጥራሉ በማለት በተደጋጋሚ እርስ በርሳቸው የሚወነጃጀሉ መሆኑ ይታወቃል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
የዓለም ዜናውን አደመጥን። ፕሮግራሞቻችንን ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን amharic.voanews.com ላይ እንዲሁም በፌስቡክ ገጻችን @voaamharic ላይ በቀጥታ ልታገኙን ትችላላችሁ። ቀዳሚው ዘገባችን የሰሜን ኢትዮጵያው ጦርነት እንዲያበቃ በኢትዮጵያ ፌደራል መንግስትና በትግራይ ክልል መካከል ይካሄዳል በተባለውና እስካሁን ውሳኔ ባላገኘው የሰላም ድርድር ላይ የሚያተኩር ይሆናል። ለሰሜን ኢትዮጵያው ጦርነት ሰላማዊ እልባት ለማስገኘት የሚያስችል ውይይት እንዲጀመር የሚደረጉ ጥረቶች በተጠናከሩበት በዚህ ወቅት በተለያዩ ወገኖች የተያዙ ወቅታዊ አቋሞችም ይፋ እየተደረጉ ነው። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ወደ መቀሌ ተጉዞ ለተመለሰው የልዩ መልእክተኞችና የአምባሳደሮች ቡድን ያደረጉት ገለጻም የኢትዮጵያን መንግስት እይታ አመላክቷል። አምባሳደር ሬድዋን ባደረጉት ገለጻ የዩናይትድ ስቴትስ የአውሮፓ ህብረትና የተባበሩት መንግስታት ልዩ መልእክተኞች እንዲሁም የተለያዩ አገሮች አምባሳደሮች ቡድን መቀሌ ደርሶ ከተመለሰ በኋላ የመጀመሪያ ነው። መንግስት ቡድኑ በያዘው አቋም ማዘኑን አምባሳደር ሬድዋን ተናግረዋል። እሳቸው እንዳሉት ቡድኑ ለሰላም የማያወላውል ቁርጠኝነት እንዲኖር ግፊት አላደረገም። ይልቁንም የልዑካን ቡድኑ ሌላኛውን ወገን በማባበልና ያስቀመጣቸውን ቅድመ ሁኔታዎችን በማሟላት ተግባር ውስጥ ገብቷል በማለት አስረድተዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር እና የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔት ዌበር እንደዚሁም በኢትዮጵያ የሚገኙ የዩናይትድ ስቴትስ እና የአንዳንድ የአውሮፓ ሀገሮች አምባሳደሮች የሚገኙበት ቡድን ወደ መቀሌ ተጓዘው ባለፈው ማክሰኞ ነው በኢትዮጵያ መንግስት የተሰጠውን የደርሶ መልስ ፈቃድ ተከትሎ። የልዩ መልእክተኞቹና የአምባሳደሮቹ ቡድን በመቀሌ ቆይታው የትግራይን ክልል እያስተዳደሩ ከሚገኙት የህወሓት መሪዎች ጋር ውይይት አድርጓል። የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ጉዞውን አስመልክተው በሰጡት መግለጫ መብራት፣ ስልክና ባንክን የመሳሰሉ መሰረታዊ አገልግሎቶች በፍጥነት መመለሳቸው አስፈላጊ መሆኑን እንደሚያምኑ ጠቁመዋል። ይህንንም ቀደም ሲል ከኢትዮጵያ መንግስት ጋር መወያየታቸውን አመልክተዋል። በጦርነቱ ለተጎዱት የትግራይ፣ የአፋርና የአማራ ክልሎች ያልተገደበ የእርዳታ ተደራሽነት እንዲኖር ማድረግ ወሳኝ መሆኑንም ጠቅሰዋል። በገንዘብ በነዳጅና በማዳበሪያ ላይ አለ ያለው ገደብ መነሳቱም አስፈላጊ መሆኑን የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ያወጡት መግለጫ አመልክቷል። የህወሓት ቃል አቀባይ ጌታቸው ረዳ መቀሌ ውስጥ በሰጡት መግለጫ መሰረታዊ አገልግሎቶችን እንደገና የማስጀመሩ ጉዳይ ከልዩ መልእክተኞቹና ከአምባሳደሮቹ ቡድን ጋር ውይይት ከተደረገባቸው ነጥቦች አንዱ መሆኑን ተናግረዋል። መሰረታዊ አገልግሎቶቹን ለመቀጠል የሚመጡ ሰዎችን ሙሉ ደህንነት ለመጠበቅ ፈቃደኛ መሆናቸውን እንደገለጹም አስታውቀዋል። የልዩ መልእክተኞቹና የአምባሳደሮቹ ቡድን አባላት ደግሞ መሰረታዊ አገልግሎቶቹን የመቀጠሉን ስራ ለመከታተልና እስከ መጨረሻው ለማድረስ የገቡትን ቃል እንደሚያከብሩ እምነታችንን ገልጸንላቸዋል ብለዋል አቶ ጌታቸው። የህወሓት መሪዎች ከዚህ ቀደም በሰጧቸው መግለጫዎች በአፍሪካ ህብረትና የአህጉራዊው ተቋም የአፍሪካ ቀንድ ልዩ መልእክተኛ በሆኑት የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ላይ እምነት እንደሌላቸው አስታውቀዋል። ይህንኑ ያብራሩት አቶ ጌታቸው ተቃውሟቸው በአፍሪካ ህብረት ላይ ሳይሆን ተቋሙ በመደባቸው ሰዎች ላይ እንደሆነ ተናግረዋል። ህወሓት የአፍሪካ ህብረት ከመደባቸው ኦሉሴጉን ኦባሳንጆ ይልቅ የኬንያውን ፕሬዚደንት ኡሁሩ ኬንያታን ለአደራዳሪነት እንደሚመርጥ ማስታወቁም ይታወሳል። የአፍሪካ ህብረት በበኩሉ ለኦሉሴጉን ኦባሳንጆ ያለውን ድጋፍ በተደጋጋሚ ገልጿል። ኦባሳንጆ በትናንትናው ዕለትም ይህንኑ የኢትዮጵያ የሰላም ሂደት በተመለከተ ለህብረቱ የሰላምና ጸጥታ ምክር ቤት ገለጻ አድርገዋል። በትናንትናው ዕለት ደግሞ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር፣ የአውሮፓ ህብረት ልዩ መልእክተኛ አኔት ወበር እና የተባበሩት መንግስታት ልዩ መልእክተኛ ሃና ቴትን ማነጋገራቸውን የአፍሪካ ህብረት አስታውቋል። ለመሆኑ በዚህ የሰላም ሂደት ላይ በጦርነቱ በቀጥታ ተጎጂ የሆኑ ተፈናቃዮች ምን ይላሉ? በቅድሚያ ወደ መቀሌ እንወሰዳችሁ። ሙሉጌታ አጽብሃ የተወሰኑ ነዋሪዎችን ጠይቋል።
ከምዕራብ ትግራይ ቃፍታ ሁመራ ትርካን ከሚባል አካባቢ ተፈናቅለው በመቀለ ከተማ በተፈናቃይ ማዕከል ውስጥ የሚኖሩ ወይዘሮ ህይወት ካልአዩ የተባሉ በጦርነቱ ምክንያት ከልጆቻቸው መለያየታቸው ይገልጻሉ። በአሁኑ ጊዜም የጤና ችግር አለብኝ ያሉት ወይዘሮ ህይወት በቂ ህክምና እንደማያገኙም ገልጸዋል። ከመፈናቀላቸው በፊት በግብርና ስራ ይተዳደሩ እንደነበር ገልጸው በአሁኑ ጊዜ ግን የሰው እጅ ጠባቂ ሁኛለሁ ብለዋል። ሰላም ሰፍኖ ወደ ቀያቸው ለመመለስም እንደሚናፍቁ ነው የተናገሩት።
ሰላም ተኾይን ፍትህ ክሰፍነለሁ ቶም ደቀና ወዲ ቆንቋር የምንየውን
ሰላም የሚሰፍን ከሆነ ፍትህ መስፈን አለበት። ወድቀው የቀሩ ልጆቻችን በማን እዚያ እንደቀሩ መታወቅ አለበት። እኛ ሰላም ነው ፍላጎታችን። ቀድሞም ሰላም እንፈልግ ነበር። አሁንም ሰላም ነው የምንፈልገው። በጉልበታችን ቆፍረን እንኖራለን። የወደመው ሀብታችን እንመልሰዋለን። ሰላም ይሁን እንጂ ሀብታችን ይመለሳል። በአንዲት ላም የጀመርነው 150 አድርሰን ነበር። ምዕራብ የእንጀራ የሀብት የጤና አገር ነው። ወደዛ ትመለሳላችሁ ስንባል ደስ ይለናል ነው ያሉት። አለቃ ገብሪሆት ወልዱ የተባሉ ሌላ ተፈናቃይ በበኩላቸው ሰላም ለማምጣት እየተደረገ ያለው እንቅስቃሴ ተስፋ ሰጪ ነው ብለው በቶሎ የህዝቡ ችግር እንዲፈታ ተግባራዊ እንቅስቃሴ መጀመር አለበት ብለዋል።
ናይ አሜሪካ፣ ናይ ሆረት አውሮፓ ካልኦት፣ ናይ እንግሊዝ፣ ናይ ጣሊያን
የአሜሪካ የአውሮፓ እንዲሁም ሌሎች የኢንግላንድና የጣሊያን ተወካዮች መቀለ መጥተው ውይይት ማካሄዳቸው በመገናኛ ብዙሃን ስሰማ በጣም ደስ ነው ያለኝ። ሰላም ይመጣል በማለት ደስ ብሎኛል። የእኔ ፍላጎት ሂደቱ እንዲፋጠን ነው። ወደ አገሬ እንድመለስ እንዳመርት ነው የምፈልገው። እዚህ እኮ በሞትና በሕይወት መካከል ነው ያለ ነው። በአስቸኳይ ወደ ቀያችን ተመልሰን አምርተን እንድንጠቀም ነው ምኞቴ ነው ያሉት። በመቀለ ከተማ በወርቅና ብር የጌጣጌጥ ስራት ሰማርተው ይሰሩ እንደነበሩ የተናገሩት አቶ ማአሾ አራያ የተባሉ በበኩላቸው ጦርነቱ በስራችን ትልቅ ተጽዕኖ አሳድሯል ብለዋል። ሰላም ለማስፈን እየተደረገ ያለው እንቅስቃሴ እንደሚደግፉ ተናግረዋል።
ወርቅና ብር እንሰራ ነበር። አሁን አንድ አመት ከስድስት ወር ምንም ስራ የሚባል ነገር የለም። ቆመናል በቃ ጭራሽ ማለት ነው። ህዝቡ አሁን ወርቅ የሚሸጥ እንጂ የሚገዛ ሰው የለም። ምክንያቱም ረሃብ አለ፣ ችግር አለ፣ ባንክም የለም። ከየት አምጥቶ ሊገዛ ነው ወርቅ? አሁን ያ ተቸግረናል በጣም። አሁን የመጡት እንግዶች በሁለቱም በኩል በጣም በጣም ጫናያ ማድረግ አለባቸው። ምክንያቱም በቃ ከዚህ በፊት የነበረ ምንም ለውጥ አላየንም፣ ምንም ለውጥ አላየንም። አሁን ግን በሁለቱም በኩል ጫና አድርጎ ህዝቡ ሰርቶ እንዲገባ፣ ህዝቡ ሰላም እንዲያገኝ ጫና ማድረግ አለባቸው ባይነኝ።
ኃይለ ስላሴ ሰለሞን የተባለ የመቀለ ከተማ ነዋሪ በበኩሉ
የሰላም ጅምሮ ያው ደስ ይላል። በፌደራልም በክልልም እንግዲህ እንግዶችም መጥተዋል። ለዚህ የነዚህ ሰዎች መምጣት ያው ልክ እንደ ጥሩ አጋጣሚ ሆኖ የባለፈውም ወደ ህግ ቀርቦ ያው ያጠፋም እንዲቀጣ ያላጠፋም በህግ እንዲታይ። አሁን የትግራይ ህዝብ ያለበት ሁኔታ በጣም አስቸጋሪ ሁኔታ ነው። ለዚህ ይሄን ሁኔታ እንዲፈታ ደግሞ ያው የነዚህ የመጡ እንግዶችና የፌደራልም የክልልም ተስማምቶ ያው ባንክም ይሁን ስልክ ሁሉ እነዚህ መሰረተ ልማቶች የሚባሉ መጀመር አለባቸው ብዬ አምናለሁ።
የህወሓት ስራ አስፈጻሚ ኮሚቴ አባልና የፓርቲው ቃል አቀባይ አቶ ጌታቸው ረዳ ትናንት ለክልሉ መገናኛ ብዙሃን በሰጡት መግለጫ ማክሰኞ ዕለት ወደ መቀለ ከተማ የመጡ የተለያዩ ሀገራትና ተቋማት ተወካዮችና አምባሳደሮች ከክልሉ መንግስት ጋር ባደረጉት ውይይት በአምስት ጉዳዮች ላይ ያለን አቋም አስረድተናቸዋል ብለዋል። ሰብአዊ እርዳታ ያልተገደበ እንዲሆን፣ መሰረታዊ አገልግሎቶች ዳግም እንዲከፈቱም፣ ምዕራብ ትግራይ ውስጥ ያሉ ኃይሎች እንዲወጡም፣ የኤርትራ ሰራዊት ከያዛቸው አካባቢዎች ውጡ እንዲባሉም፣ በጦርነቱ ምክንያት በሰላማዊ ሰዎችና ተቋማት የደረሰ ጉዳት በገለልተኛ አካል እንዲመረመር የምንደግፍ መሆኑ አስረድተናል በማለት ገልጸዋል። በልዑካኑ በኩል ለፌዴራሉ መንግስት ደብዳቤ ክልሉ ጽፏል የተባለ ይዘቱም እንዲህ አብራርተዋል።
እናንተ የአውሮፓ የተባበሩት መንግስታት የአሜሪካ እንዲሁም የሌሎች ሀገሮች ልዑካን መጥታችሁ ስላነጋገራችሁን በተለይ ፕሬዚደንት ደብረጽዮን ጋር ሰፊ ውይይት ስላደረጋችሁ ሀሳብ ተለዋውጠናል። መምጣታችሁ ጥሩ ነው። እንደነገራችሁን ከሆነ የአዲስ አበባ ባለስልጣናት ኢትዮጵያ ባለስልጣናት አገልግሎት መቀጠል ፈልገው አገልግሎት ሊቀጥሉ የሚመጡ ሰዎች ደህንነት ያሰጋናል ስላሉ በበኩላችን ለእንደዚህ አይነት ስራ የሚመጡ ሰዎች ሙሉ ደህንነት ጠብቀን ስራው እንዲደረግ ፈቃደኞች መሆናችንን፣ በእናንተ በኩል ደግሞ ይሄ የመቀጠሉ ስራ ሞኒተር ለማድረግ እና እስከ መጨረሻው ለማድረስ የገባችሁት ቃል እንደምታከብሩ እምነታችን የጸና ነው የሚል ነው። ቃል በቃል ይሄ ነው ወረቀቱ።
የሰላም ድርድር ጉዳይ አፍሪካዊ ችግር በአፍሪካ መፈታት ያለበት የሚል አቋም ብዙ ጊዜ የታገልነት ዓላማ አሁንም አቋማችን ነው ብለዋል።
የአፍሪካ ህብረትን በመቃወም ሳይሆን አፍሪካ ህብረት የመደባቸው ሰዎች ይህንን ስራ ሊሰራ ይችሉ በሚል ነው። አሁንም አፍሪካ ህብረት በእኛ እምነት ኡሁሩ ኬንያታ ከኡሁሩ ጋር ተጣብቀን አልተወለድንም። ሲሪየስ ነገር ይሰራሉ ብለን ስላመን ነው። ባሳዩት ርክት ከሌሎቹ ወገኖች ጋር በነበረን ግንኙነት ጥሩ ሀሳብ አላቸው ስለተባለ ኮሚኒኬትም ስለተደራረግን ካልሆነ በስተቀር አብይ ያውቃል፣ ደብረጽዮን ያውቃል። ስለዚህ በዚህ ጉዳይ ላይ እሳቸውን ፕሪፈር ያደርግንበት ምክንያት ከመርሆቻችን ጋር አብሮ መሄድ፣ ከዓላማዎቻችን ጋር አብሮ መሄድ ሲሪየስነስ አላቸው ብለን ስላመን ካልሆነ በስተቀር ይህንኑ ስራ የሚሰራ ሌላ ሰው ከመጣ ማንቀበልበት ምክንያት የለም። ስለዚህ ጉዳዩ አፍሪካ ህብረትን ከመጥላት ካለመጥላት ከሚያያዝ አይደለም። አፍሪካ ውስጥ ያሉ ችግሮች በአፍሪካ የሚፈቱ አውሮፓ አይፈቅዱም። ከአፍሪካ ህብረት ውጭ እኛን ያዙ ሊሉ አይችሉም።
ወደ መቀለ ከተማ ተጉዘው የነበሩ እንግዶች ከክልሉ አመራሮች ጋር ለአራት ሰዓታት ከሰላሳ ደቂቃ በላይ ተወያይተዋል ሲሉ ነው አቶ ጌታቸው ረዳ የተናገሩት። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ሌላዋ ዘጋቢያችን አስቴር ምስጋናው ያነጋገረቻቸው ከትግራይ ክልል መፈናቀላቸውን የሚናገሩትስ ምን አስተያየት አላቸው? እናድምጥ።
በማዕከላዊ ጎንደር ዞን ዳባት ወረዳ ሸመላኮ መጠለያ ጣቢያ የምትገኘው ሰላማዊት ፋንታሁን ከትግራይ ክልል ሽራሮ ከተማ እንደመጣች ትናገራለች። ጥቅምት 24 2013 ዓ.ም ጦርነቱ ሲጀመር ሲቪል የለበሱ ሰዎች መጥተው መታወቂያቸውን አይተው ማንነታቸውን ሲያውቁ ጥቃት እንደሰነዘሩባቸው ትናገራለች። በዚህም አካላዊና ስነ ልቦናዊ ጥቃት በእኔና በእናቴ ላይ ተፈጽሞብናል ትላለች።
ያው ከሽራሮ ስንመጣ ብዙ ጥቃቶች ደርሰውብኛል። ጾታዊ ጥቃት ደርሰውብኛል።
እንዲሁም አኔ ላይ ሆነ ማዘር ላይ ደግሞ የድብደባ ጥቃት ደርሶብናል።
የፌዴራል መንግስት ከህወሓት ጋር በቅርቡ ሊያደርግ ስላሰበው የሰላም ድርድር ዙሪያ ያላትን አስተያየት ጠይቀናት ነበር።
እኔ ያለኝ አመለካከት ያው ሀገር ሰላም ሆኖ የሞቶ የዳኑ በሰላም እንዲኖር ነው። የኔ በቃ ስለዚህ የድሃ ልጅ አይለቅ ይምል። ምክንያቱም ጦርነት ለእኛ ህዝብ በቃ እነሱ እኮ የኛ ወገኖች ናቸው፣ የእኛ ህዝብ ናቸው። ቢያንስተዋል ደን ተዛምደናል እና ሰላም ድርድሩ ቢመጣ ደስ ነው የሚል በእኔ በኩል ማለት ነው። ሁሉም ሰው እኮ አንድ አይደለም እና እኔ እንደ ትግራይ ህዝብ ላይ ምንም ጠላቸው ሆነ ነገር የለኝ። ግን እነዛ ጥቃት ያደረሱብኝ ሰዎች ብቻ ነው የምጠላቸው እንጂ ሰላም ቢሆን ደስ ነው። እዛ ያለ ህዝብም የኔ ህዝብ ነው፣ ስጋዬ ነው። እነሱም በማይረባ ፖለቲካ ነው እንግዲህ የድሃ ልጅ የሚያልቅ ያለ። እነሱም እየተሰቃዩ ነው። እኛም እዚህ ምንም ያን ያህል ደርሶን እየኖርን አይደለንም እና ሰላሙ ጥሩ ይመስለኛል።
በዚሁ መጠለያ ጣቢያ የሚገኘው ሙሉጌታ አስማማው 17 ዓመት በኖረበት የትግራይ ክልል በማንነቱ ምክንያት ተገፍቶ እንደወጣ ይናገራል።
መጀመሪያ ላይ ትግራይ ስቀመጥ 17 ዓመቴ ነው። ከዛ ከምቀመጠው እና ሚስት የነበረችው ትግሬ ናት። የሁለት ልጆች አባት ነኝ። ሁለት ልጆች ከዛ ቀርተዋል። በህይወት ይኑሩ አይኑሩ የማውቀው ጉዳይ የለኝም።
በቅርቡ ሊደረግ ስለታሰበው የሰላም ድርድርም ያለው አስተያየት አለ።
እነሱ ከወንበር ላይ ሆነው ህዝብ ነው የሚያጋጫሉ። የሚሞት ያለ የድሃ ልጅ ነው። ይህን ንብረት የሚወድም ያለ የድሃ ንብረት ነው። ወንበር ላይ ሆነው ማጋጨት ትርጉም የለውም። ግን በሰላም ድርድሩ ቢፈታና እኛም ደግሞ ወደ ልጆቻችን ካሉም ተለሉም አንድም ልኩም ባወቅ ነው ወደ ሰላም ቢገባ ነው የምለው እኔ። ምክንያቱም ያው ከጥብ ኪሳራችን የበዛው እንጂ ያው ከጥብ ጥቅም እንደሌለው ነው ማንም የሚያውቀው ያለ እና ወደ ሰላም ቢፈታ ነው የምለው እኔ።
መስፍን አራጌ ደግሞ ከአፋርና ከአላማጣ የተፈናቀሉትን ጠይቋል።
አቶ ከድር አህመድ በጦርነቱ ምክንያት ይኖሩበት ከነበረው የአፋር ክልል ሰሜናዊ ዞን ዋና ከተማ አባዓላ ከነ ቤተሰቦቻቸው ተፈናቅለው ሰመራ ከሚገኙ ዘመዶቻቸው ጋር ተጠልለው መኖር ከጀመሩ ወራት እንዳለፋቸው ይናገራሉ። በጦርነቱ የህይወት መስዋዕትነት የከፈሉ ቤተሰቦቻቸውን የወደመ ንብረታቸውን በማስታወስ
ወደ ሰመራ የመጣንበት ዋናው ምክንያት ህወሓትና በብልጽግና መንግስት መካከል በተደረገው ጦርነት ምክንያት ነው ቀያችን ጥለን የመጣ ነው። ወደዚህ ደረሰብኝ ብዬ የምናገረው ችግር የሄተ ልጅ በራሴ አስተምሬ ያሳደግኩት የሄተ ልጅ በዛ ጦርነት ተሰውቶብኛል። ንብረት ደግሞ ጥረን ግረን ያፈራ ነው ንብረት በአባዓላ ከተማ የነበረን ንብረት ደግሞ በዛ ጦርነት ምክንያት ሙሉ በሙሉ ወድሞብናል። አሁንም ደግሞ የጦርነቱ ጠባሳ ከላያችን ላይ አልተቃረፈም። ሰማራ እንግዲህ ቤተሰቦቻችን ጋር ነው እዚህ በተለያየ በመንግስት ስራም በራሳቸው ስራ የሚኖሩ ቤተሰቦቻችን ያሉ እዚህ ስለዚህ በዛች ቤተሰብ ጋር ነው በብዛት የምንኖረው። ወደዛ ለመመለስ ደግሞ አስተማማኝ የሆነ የጸጥታ ሁኔታ የለም እስካሁን፣ ምክንያቱም ስጋቶች አሉ።
ይደረጋል በተባለው ድርድር ዙሪያ ሁለት አይነት አስተያየት አለኝ ይላሉ አቶ ከድር፣ ድጋፍና ቅሬታ።
በእርግጥ ድርድርና እርቅ ሰላም እንደሚያስፈልግ ማንኛውም ሰው ያውቃል። መንግስት አሁን ከህወሓት ጋር እያደረገ ያለው የሰላም ድርድር በአንድ ጎን እደግፈዋለሁ፣ በሁለተኛ ጎን ደግሞ ቅሬታ አለኝ። ምክንያቱም የችግሩ ሰለባ የሆነው የአፋር ህዝብ የዳር ተመልካች ሆኖ እዛ አካባቢ ላይ ያሉ የተፈጸመው ችግሮች እና አሁንም ያሉ ስጋቶች የክልሉ መንግስት ይሁን የፌደራል መንግስት በምንም መንገድ መቅረፍ ያለበትን ሁኔታ ከህብረተሰቡ አካል ምክንያቱም የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ወጣቶች አሉ፣ የዚህ ጦርነት ጉዳተኞች አሉ። ስለዚህ ይህን ህብረተሰብ ሳያማክን የሚደረገው የእርቅ ሰላም ወይም ድርድር ደግሞ ፍሬ ያፈራል የሚል እምነት የለኝም። በአላም መጋሌ የሚባል አካባቢ እስከ በራህለ ጥግ ድረስ አሁን ደግሞ የህወሓት ኃይሎች ምሽግ እንደያዙ ነው ያሉ። እርቅ ሰላም ፍሬያምና እንዲሆንና ለወደፊት ደግሞ የሁለቱም ተጎራባች የሆነ ህብረተሰብ አስተማማኝና ዘላቂ ሰላም እንዲኖር ከትግራይ በኩልም ከአፋር በኩል በዚህ እየተደረገ ያለው እየተባለ በሚጠራው የእርቅ ሰላም ሂደት ውስጥ ተሳታፊ መሆን አለባቸው። እለት ከእለት የሚገናኙት እነዚህ ህብረተሰብ ከዳሉል እስከ ያሎ ድረስ የሚያዋስነው እነዚህ ሁለቱ ክልሎች በግጦሽ በንግድ ሂደት የሚገናኙት እነዚህ ህብረተሰብ ናቸው። ለወደፊቱ
የደሴ ከተማ ነዋሪ የሆኑት ሌላው አስተያየት ሰጪ በጦርነቱ ከፍተኛ ጉዳት ደርሶባቸው የሕክምናና የምክር አገልግሎት ማግኘታቸውን ይጠቁማሉ። አያይዘውም ድርድሩ ተጎጂዎችን የሚክስ አጥፊዎችን ተጠያቂ የሚያደርግ መሆን አለበት ብለዋል።
የምኖረው ደሴ ከተማ ነው፣ ቧንቧ ውሃ ክፍለ ከተማ። ለጠኝነት ስሜን ለመግለጽ አልፈለግኩኝም። በጦርነቱ ምክንያት የደረሰብኝ ከፍተኛ ጉዳት ነው። አካላዊ፣ ስነ ልቦናዊና ስነ አእምሯዊ ጉዳት ነው በጣም የደረሰብኝ። ይህ ነው የማይባል ዘግናኝ ነገሮች ናቸው የደረሱብኝ። በእኔ በኩል ዞሮ ዞሮ ከቤት ኖሮ ኖሮ ከሞት አይቀርም እንደሚባለው ሁሉ በመልካምነቱ የማይባቸው ጎኖች አሉ። ድርድሩ ለሀገርና ለህዝብ ይጠቅማል ተብሎ የሚታሰብ ከሆነ ወንጀለኞችና ጥፋተኞች በፍትህ አደባባይ የሚቀርቡበት አካሄድ ሲኖር ተጎጂዎችም የደረሰባቸውን በደል እንባቸውን የሚያብስላቸው የሚያደርግላቸው አካል ሲኖር እነዚህ ነገሮች አስፈላጊ ናቸው ተብሎ በብዙሃኑ የሚታሰብ ከሆነ ምንም እንትን የምለው ነገር የለም። ግን የመጀመሪያ ጥያቄ ጥፋተኛና ወንጀለኛ ለህግ ሳይቀር ይደረጋል ተብሎ ከታሰበ እንደ አንድ ኢትዮጵያዊ እንደ አንድ ጉዳተኛ የሚሰማኝ ስሜቶች አሉ። ፍትህ የሚገኝበት ጥፋተኛ ጥፋተኝነቱን ሊረጋገጥ የሚችልበት የህግ አግባብ ካለ፣ ተበዳይ ወገኖች ደግሞ ተገቢውን ኮምፐንሴሽን ማግኘት የሚችሉበት እና ጥፋተኛውም ጥፋተኛ ነኝ ብሎ የሚናዘዝበት አግባብ ካለ መቼም ፍትህ ከዚህ የዘለለ ይሆናል ብዬ አልገምትም።
መምህር የነበሩትና ከአላማጣ ተፈናቅለው ሰሜን ወሎ ዞን ወልዲያ ከተማ በመኖር ላይ የሚገኙት ሌላው አስተያየት ሰጪ በበኩላቸው ጦርነቱ ከቤተሰቦቻቸውና ከሚወዷቸው ተማሪዎቻቸው እንደለያቸው ተናግረዋል።
ካለው ሀገራዊ ወይም ወቅታዊ ጉዳይ ሰሜን ባልገልጽ ደስ ይለኛል። መልካም የሚባል ጥሩ ህይወት ነበረን። ማህበረሰቡም የዋህ ነው። ራያ ሰው ወዳጅ ነው። ሰው አክባሪ ነው። ማንንም ሊጎዳ አይፈልግም። የራያ ጉዳይ ዝም ብሎ እንዲህ ተብሎ የሚገለጽ አይደለም። ኢትዮጵያን ዬ ሲቀጥል ራያ ስል ኢትዮጵያ ናት። ህይወቴ እንደዛ ልክ መልካም ነበር። ባለትዳር ነኝ። የአራት ልጆች አባት ነኝ። ተማሪዎችንም ጥዬ ልጆቼንም ጥዬ በስጋ የወለድኳቸውና በቀለም የወለድኳቸው ልጆች ሁሉ እያስታወስኩ ያው በተፈጠረው ሀገራዊ ጉዳይ አሁን በጣም የሚያስከፋ የሚያሳዝን ያለ ልጆችህ ያለ ባለቤትህ እንዲሁም ካለ መልከው ውጭ ያለው ደስታ ብዙም ደስ የማይል በጣም የከፋ ነው ብዬ ብገልጸው ያንስ ይሆናል እንጂ አይበዛም።
ድርድሩ ስኬታማ የሚሆነው ከቅድመ ሁኔታዎች ሲጸዳ ነው ይላሉ አስተያየት ሰጪው።
ድርድሩ መሬትና መሬትን መሰረት ያደረገ ከሆነ ውጤት አይኖረውም የሚል እንትና ያለኝ ምክንያቱም መሬት የኢትዮጵያ ነው። እኔ እዚህም ኖርኩ እዛም ኖረ ምንም የእንትና ሆነ የእንትና ሆነ ማንም ሰዎች ሊያባሉን የተሰራ ግድብ እንጂ የኢትዮጵያ መሬት ከመሆን የሚያግደው ነገር የለም። ስለዚህ ይሄ መሬትን መሰረት ያደረገ ድርድር ከሆነ ይሄ እኛ ነው ይሄ እናንተ ነው የሚል ነገር ከሆነ ውጤት ያለው አይመስለኝም። በመሀል ግን እንደ ኢትዮጵያዊነት አንድ ኢትዮጵያ በሚል የሚሆን ድርድር እና የዚህ ጉዳይ የሚነሳ ከሆነ ግን ትንሽ ተስፋ አይበታለሁ ብዬ አስባለሁ። ከዛም ከዚህም የሚወጡ ነገሮች አሉ። አሁን ለምሳሌ ቅድመ ሁኔታዎች ምናምን ካልሆኑ እንዲህ ካልተደረጉ የሚባሉ ነገሮች አሁን እኔ የድርድሩን ተስፋ እንዲያሳጣ ያደርገኛል። ሰላም ማንም አይጠላም። ሰላም ግድ ነው። ሰላም ግን የሚባለው ለጊዜው በድርድር የተፈታ ችግር ሳይሆን ዘላቂነት ባለው መልኩ የሚፈታ ነገር ነው የሚያስፈልገው። እኛ ኢትዮጵያውያን በየትም ተፋቅረን የምንኖር ነን። ስለዚህ ከዚህ ድርድር ልንጠብቀው የምንችለው ኢትዮጵያዊነትንና ኢትዮጵያን የሚያንጸባርቅ ለዜጎቹ ሰላም የሚያጎናጽፍ ነገም ደግመን የማንፈናቀልበትን መንገድ የሚፈጥር ነው እንጂ ለመፈናቀል አሁን ያለንበት ምንም የሚል አይደለም ብዬ ባልገልጸውም ያው የከፋ ቢሆንም አሁንም ድርድሩን ተስፋ የሚያሳጡ ነገሮች እየሰማሁ እየታዘብኩ ነው። ህዝብ ድምፅ ቢያሰማ ከፖለቲከኞች የዘለለ የህዝቡ ስሜት ቢደመጥ፣ ለምሳሌ ስለራያ ጉዳይ የራያ ህዝብ ያቅ፣ ስለወልቃየት ጉዳይ የወልቃየት ህዝብ ይወስን፣ ከዛ በኋላ ያለውን ፖለቲከኞች ገለል ብሎ የራሳቸውን ችግር በራሳቸው ቢፈቱ ነገሮች ስኬት ይኖራቸዋል ብዬ አምናለሁ። ኢትዮጵያዊነት የሚለውን ነገር ልናይ ይገባል። ቋንቋ አይደለም ያፈናቀለን፣ ብሔር አይደለም ያፈናቀለን፣ ያለ መስማማት ነው። ይሄንን ከግምት ልናስገባ ይገባል። ከዛ ሲቀጥል ደግሞ ቦታ ይሄ እንትና ነው ይሄ ምናምን ነው ይሄ ምናምን ነው የሚለው ነገር ሊወገድ ይገባል። ብቻ ምንድነው ፎከስ መደረግ ያለበት የተፈናቀሉ ዜጎች የሚመለሱበትን መንገድ ማስተካከል፣ ከዛም ማለት በጦርነት የተጎዱ ማንኛውም የአማራ የሚሆን የትግራይ የማንኛውም ዜጎች የማንኛውም ህዝቦች የተጎዱበትን ጉዳታቸውን የሚያካክስ የሚያጣጥም ነገር ማግኘት አለባቸው። ይሄ እስካልሆነ ድረስ ዛሬ ሁለቱ ፖለቲከኞች ወይም ሁለቱ ነገሮች ተደራድረው የሚያመጡት ሰላም ለኔ የሰላም ነገር አይመስለኝም።
ዘጋቢዎቻችንን እናመሰግናለን። በዚህ ጉዳይ ላይ ተጨማሪ አስተያየቶችን አካተን ይዘን እንመለሳለን። ክቡራትና ክቡራን አድማጮቻችን የቅዳሜ ሐምሌ 30 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። በዝግጅቶቻችን ዙሪያ አስተያየትና ጥያቄ ሲኖራችሁ መላኪያ አድራሻዎቻችንን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በመቀጠል ደግሞ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ የዩናይትድ ስቴትስ ጉዞ ጋር ተያይዞ ተከስቶ በነበረው አለመግባባት ላይ ያተኮረው ዘገባ ይሆናል የሚቀርበው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ወደ ዩናይትድ ስቴትስ ይዘዋቸው ሊጓዙ ከነበረው የሃይማኖት መገልገያዎች ውስጥ በቅርስነት የሚመደብ አንድም ነገር እንደሌለ ተገለጸ። ሐምሌ 18 2014 ዓ.ም አቡነ ማትያስ ከሌሎች ብፁዓን አባቶች ጋር ሆነው ወደ አሜሪካ ሲጓዙ ይዘዋቸው ሊሄዱ ከነበሩት የሃይማኖት መገልገያዎች ጋር በተያያዘ በቦሌ አውሮፕላን ማረፊያ አለመግባባት ተከስቶ ነበር። አለመግባባቱን ተከትሎ በድብቅ የተቀረጸ የሚመስል አጭር ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ ብፁዕ አቡነ ማትያስ ቅርስ ይዘው ከሀገር ሊወጡ ነበር የሚሉ ወሬዎች በማህበራዊ ሚዲያ ላይ በጥቂት ሰዎች አማካይነት ተሰራጭተው የነበረ ሲሆን በዚያው ማህበራዊ ሚዲያ ላይ ያንን የተቃወሙና ድርጊቱን ያወገዙ ሰዎችም ቁጥር እጅግ የበዛ ነበር። በጉዳዩ ዙሪያ ሐምሌ 20 2014 ዓ.ም መግለጫ የሰጡት የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በማህበራዊ ሚዲያ ላይ በጥራዝ ነጠቅነት የተሰራጨው መረጃ እርሳቸውንም ሆነ ቤተ ክርስቲያኒቱን እንዳሳዘነ ተናግረዋል። ቅዱስ ፓትርያርኩ በሕገ ቤተ ክርስቲያን ወይም በቃለ አዋዲ ሙሉ ስልጣን ያላቸው ቤተ ክርስቲያኒቱንና መላውን ሕዝበ ክርስቲያን የሚወክሉ በመሆናቸው እርሳቸውን የደፈረ ቤተ ክርስቲያኒቱን እንደተዳፈረ ይቆጠራል ብለዋል። ይዘዋቸው ሊሄዱ ከነበሩት የሃይማኖት መገልገያዎች ቅርጻ ቅርጾች እንጂ ቅርሶች አለመሆናቸውን ገልጸው ይህም ቢሆን ደግሞ ቤተ ክርስቲያኒቱ በተገቢው መንገድ ደብዳቤ ጽፋ ለሚመለከተው አካል ማሳወቋን ገልጸዋል። የሃይማኖት መገልገያዎቹ ቅርሶች እንዳልሆኑ የታወቀ እንዳያልፉ መደረጉ አግባብ አይደለም ብለዋል። ቤተ ክርስቲያን ቅርሶችን ልታሸሽ ነበር መባሉም የሚያሳዝንና የቤተ ክርስቲያንን ክብር መንካት እንደሆነ ተናግረዋል። የቅርስ ጥናትና ጥበቃ ባለስልጣን በበኩሉ በተፈጠረው ነገር ማዘኑን ገልጾ አለመግባባቱ የተከሰተው ቤተ ክርስቲያኗ ቅርሶች ከሀገር የሚወጡበትን አሰራር ባለመከተሏ ነው ብለዋል። የቦሌ ጉምሩክ ቅርንጫፍ ጽህፈት ቤት ደግሞ የሃይማኖት መገልገያዎቹ እንዳያልፉ አልከለከልንም ብለዋል። በጉምሩክ ባለስልጣን የቦሌ ቅርንጫፍ ጽህፈት ቤት ኃላፊ የሆኑት አቶ ተፈሪ መኮንን ከቤተ ክርስቲያን ተጻፈ የተባለው ደብዳቤ እንዳልደረሳቸው ገልጸው ደብዳቤው ባይደርስም ለቅዱስ ፓትርያርኩ ክብር ሲባል የሃይማኖት መገልገያዎቹ እንዲያልፉ ፈቅደን ነበር ብለዋል። ገብረ ሚካኤል ገብረ መድህን ነው ያዘጋጀው።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ ማክሰኞ ሐምሌ 18 ቀን 2014 ዓ.ም አዲስ አበባ ከሚገኘው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሊወጡ ሲሉ እርሳቸውና የቤተ ክህነት አገልጋዮች ከተቆጣጣሪ ሰራተኞች ጋር ሲነጋገሩ የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ ተለቆ ነበር። በቪዲዮው ላይ የሚናገረው ሰውም እንደ አቪዬሽን ሴኩሪቲ ከአገር መውጣት የሌለባቸው ቅርሶች ከቅርስ ጥበቃ ደብዳቤ ተጽፎ በግልጽ ሊነገረን ይገባል ሲል ይታያል፣ ይደመጣል። የዚህን ቪዲዮ መሰራጨት ተከትሎም በማህበራዊ ሚዲያ ላይ አቡነ ማትያስ ቅርስ ይዘው ሊወጡ ነው የሚል መረጃ ተሰራጨ። ከዚያም እንዲህ ያለ መረጃ መሰራጨቱን የተቃወሙ ድምጾች በዛ ብለው ይሰሙ ነበር። ቆየት ብሎም አቡነ ማትያስና አብሯቸው የተጓዙት ብፁዓን አባቶች ይዘዋቸው ሊሄዱ የነበሩት የሃይማኖት መገልገያዎች ምንነት በተመለከተ ከቤተ ክርስቲያን ለጉምሩክ ባለስልጣን የቦሌ ኤርፖርት ቅርንጫፍ ተጽፈዋል የተባለ ደብዳቤ ተሰራጨ። መገልገያዎቹ ቅርሶች አይደሉም፣ አስቀድሞ ጉምሩክ እንዲያውቃቸውም የተደረጉ ናቸው ተባለ። እነሱም 1 ሊትር ቅብአ ሜሮን፣ 3 የግላቸው የእጅ መባረኪያ መስቀል፣ 1 ጸሎት የሚያደርጉበት ዳዊት፣ 5 የግዕዝ መጽሐፍ ቅዱስ፣ 1 የመጽሐፍ ቅዱስ መዝገበ ቃላትና 2 የቅዱስ ሚካኤልና የአቡነ አረጋዊ ጽላት ናቸው። ይህንን ውዝግብ ተከትሎ ሐምሌ 20 ቀን 2014 ዓ ም ለጋዜጠኞች መግለጫ የሰጡት የጠቅላይ ቤተ ክህነት ዋና ሥራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ሁሉም በሕጋዊ መንገድ የተዘጋጁና ቅርጾች እንደሆኑ ገልጸዋል። ቅርጾች እንጂ ቅርሶች እንዳልሆኑም አስረግጠው ተናግረዋል።
የጽላቶችን ሕጋዊነት አስመልክቶ ከቅዱስ ፓትርያርኩ ልዩ ጽፈት ቤት አንድ ደብዳቤ ለመንበረ ፓትርያርክ ጠቅላይ ጽፈት ቤት ደርሶታል። ታቦተ ቅዱስ ሚካኤል፣ ታቦተ ቅዱስ አረጋዊ በአስቸኳይ እንዲዘጋጁ በብፁዕ ቅዱስነታቸው መታዘዙን የሚገልጽ ደብዳቤ ደርሶታል። በዚህ ደብዳቤ ምክንያት ደግሞ መንበረ ፓትርያርኩ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽፈት ቤት ለቅርጻቅርጽ ማዘጋጃ ክፍል ይላል እንጂ ለቅርጻቅርጽ አይደለም። ለቅርጻቅርጽ ማዘጋጃ ክፍል የቤት አዝዟል። እኔ አዝዣለሁ። ታቦተ ቅዱስ ሚካኤልና ታቦተ ቅዱስ አረጋዊ አቡነ አረጋዊ ተዘጋጅተው አባ ኤፍሬም በሚባሉ ከቅዱስ ፓትርያርኩ ጋር በሚጓዙ አማካይነት ጽላቶቹ እንዲሄዱ ማለት ነው። ስለዚህ ህጋዊ ነው። ስለዚህ ይህን መሆኑን መረዳት ግድ ሲል ለቅርጻቅርጽ ክፍል እንዲዘጋጅ የታዘዘውን ቅርሳቅርስ እንደተወሰደ ሆኖ ቅርስ ይዘው ሊወጡ ተብሎ የሚያገናኘው የሚያዛምደው አንዳች ነገር የለም። እዚህ ጋር ለቅርጻቅርጽና ለቅርሳቅርስ ለይቶ መጀመሪያ ማየት ያስፈልጋል። ቅርስ ሌላ ነው፣ ቅርጽ ሌላ ነው።
ይህ የተደረገበት ምክንያትም በየትኛውም የዓለም ክፍል ለሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያን ታቦተ ሕጉ ከኢትዮጵያ ስለሚሄድላቸው እንደሆነ አቡነ አብርሃም ገልጸዋል።
ታቦታት ወደ ውጭ መውሰድ ዛሬ በቅዱስ ፓትርያርኩ አይደለም የተጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በውጩ ዓለማት ቤተ ክርስቲያን መትከል ከጀመረችበት ጊዜ ጀምሮ የመጀመሪያው ቤተክርስቲያን ኒውዮርክ ላይ ቅዱስ ሥላሴ ነው የተተከለ በብፁዕ ወቅዱስ አቡነ ቴዎፍሎስ። ከዚያን ጊዜ ጀምሮ በመላ አውሮፓ፣ በሰሜን አሜሪካ፣ በየትኛው በአረብ ሀገር ሳይቀር አብያተ ክርስቲያናት አሉ። እነዚህ አብያተ ክርስቲያናት ሲተከሉ ታቦታተ ሕጉ ከዚህ ነው የሚሄዱት፣ ከየትም አይደለም። ታቦታተ ሕጉ ከዚህ ይሄዳሉ። በዚያ ቤተ ክርስቲያን ተተክሎ ምዕመናንን ያገለግላሉ። ክርስትናው ይስፋፋል። በምግባር በሃይማኖት ለሀገር ለወገን የሚጠቅሙ የሚያድጉ ሰዎች ይፈጠራሉ። እያየንም ያለው ይህንን ነው።
ስለ ሁኔታው ለቪኦኤ ማብራሪያ የሰጡት የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው በበኩላቸው በተፈጠረው ነገር ማዘናቸውን ገልጸው ቅዱስ ፓትርያርኩና ብፁዓን አባቶች ይዘዋቸው ሊወጡ የነበሩት የሃይማኖት መገልገያዎች ምንነት አይተን መለየት ነበረብን ይላሉ።
ትልቁ ስህተት አሰራሩን ያለመከተል። አንደኛ ቤተ ክርስቲያኑ አሰራሩን ታውቃለች። ብፁዕ ቅዱስ አቡነ አብርሃም እዚያ ጋር ሲያነሱት ነበረ ቅርጽና ቅርስ የሚለው ነገር ታቦት ይቀረጽ ብለው ቅዱስነታቸው ለቤተ ክህነት ያሳወቁበትን ነው። ከዚያ ውጪ አይተን አለይ ነው። በክስተቱ እናዝናለን። በቀላሉ አሰራሩን ብቻ በመከተል ብቻ መሄድ የነበረበት መጠናቀቅ የነበረበት ሁኔታ ነው። ታቦት ቅርስ ነው፣ ግን ታቦት ሲወጣ አንከለክላቸው። ታቦቱን ሄዶ የቅርስ ባለሙያ አይነካውም አይለካውም። በእምነታቸው ያለን አሰራራችን ምንድን ነው? አዲስ ታቦት ነው የምታወጡ ነው እንጂ አሁን ለምሳሌ የቅድስት ማርያምን ታቦት ልታወጣው አችልም። እኛም አንፈቅድም፣ የማናየው እንትን የማንለውም ቢሆን ማለት ነው። አዲስ ታቦት ያስቀርጻሉ። ካስቀረጹ በኋላ እንደዚህ 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 የሚወጣ ነው። የእኛ ባለሙያ ሄዶ እንደ ብራና እንደ መስቀል አይለካውም፣ ምን አይልም ምን አይልም። በእምነት ብቻ እንዲህ አይነት በውሰዱ ይባላል። ስለዚህ እንዲህ ሁለት ጽላቶች ነበሩ ይባል፣ በደብዳቤ እንደተለመደው ተፈቅዶ መሄድ የሚችል ነገር ነው። መስቀሎቹን በተመለከተ እንግዲህ ቅርስ ይሁኑ አይሁኑ መጀመሪያ ላይ ቢያመለክቱ ያንን ሙያተኛ ካረጋገጠ ይሄዳል። የእጃቸውን መስቀል በአንገታቸው የሚያደርጓቸውን ተንጠልጣይ ደረታቸው ላይ የሚኖረው ይሄ አይነካም በጭራሽ። መጽሐፍ ቅዱሶቹ ጊዜ የተባሉት ታይተው ቅርስ ካልሆነ ይውጣ። በገና ምንም ከበሮን ይወጣል እኮ።
በቅርስ ጥናትና ጥበቃ ባለስልጣን ሃይማኖታዊ መገልገያዎቹ ቅርስ ወይም ቅርጽ መሆናቸው ሳይለይ ባልተጨበጠ መረጃ ላይ በመመስረት ቤተ ክርስቲያን ቅርስ ልታሸሽ ነበር ተብሎ በማህበራዊ ሚዲያ የተላለፈው መልእክት ቤተ ክርስቲያንን አሳዝነዋል ብለዋል ብፁዕ አቡነ አብርሃም።
ቅዱስ መጽሐፍ በሕዝብ አለቃ ላይ ክፉ ቃል አትናገር ይላል። ቅዱስ ፓትርያርኩ የሕዝብ አለቃ ናቸው፣ የሕዝብ አባት ናቸው፣ የኦርቶዶክሳውያን በሙሉ አባት ናቸው። ስለዚህ በአንድ ቅዱስ ፓትርያርክ ላይ ባልተጨበጠ በማይዳሰስ ምንም መረጃ በሌለው በጥራዝነት ተቀነት በይሆናልና በግምት ክፉ ቃል ፈጽሞ ሊነገር አይገባም። ምክንያቱም ቅዱስ ፓትርያርኩ በቤተክርስቲያናችን ህግና ስርዓት ቤተክርስቲያኒቱን የሚወክሉ ቤተክርስቲያን ናቸው። ስለሳቸው ስለግል ተናገርኩ ብሎ የሚያስብ ካለ እየተደፋፈረ ያለው እየወጣ ያለው ቤተክርስቲያኒቱ ላይ እንጂ ከማንም ላይ አለመሆኑን መረዳት ያስፈልጋል። ምክንያቱም ጽላት ሲባል ፓትርያርኩ ፓትርያርኩ ሲባል ጽላቱ ይገናኛሉ። ያንን ያልጠበቀ በማህበራዊ ሚዲያ የተላለፈ መልእክት በማየታችን ቅድስት ቤተክርስቲያን ታዝናለች። ሉዓላዊት ታሪካዊት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ አባትን ጽላቶች ለማሽሽ ወይም ለማሻገር ከህግ ውጭ ተደረገ ብሎ ማውራቱ በእውነት እጅግ ልናፍርበትም ያስፈልጋል።
ድርጊቱ በብዙ ሚሊዮን የሚቆጠሩትን የቤተክርስቲያኗን ተከታዮች መድፈር እንደሆነም በመግለጫቸው አመልክቷል።
ምክንያቱም ቤተክርስቲያኒቷ ባለውለታ ነች። አይደለም የእምነቱ ተከታዮች፣ የእምነቱ ተከታዮች እንኳ ያልሆኑ ቢሆኑ እምነቱ እምነታቸው ባይሆንም እንኳ ቅሉ ቤተክርስቲያኒቱን ሊያከብሩ ግን ሀገራዊ ግዴታ እንዳለባቸው እናምናለን። እነሱም ያምናሉ ብዙዎቹ።
ቤተክርስቲያን ራሷ በጣም ውድና ብርቅ የሆኑ ቅርሶችን በከፍተኛ መስዋዕትነት በየገዳማቱና አብያተ ክርስቲያኑ ጠብቃ ለዘመናት እያኖረች እያለ ቅርሶችን ታሸሻለች ማለት የቤተክርስቲያንን ስምና ክብር የነካ አስተሳሰብ እንደሆነም ተናግረዋል።
ቅርስን እኮ እዚያ ውስጥ የሚመለከተው ክፍል ካየው ሁለመናው ዓመተ ምሕረቱ ምኑም ሁሉም ነገር ያለበት ነው። መቼ እንዴት ከዝግጅቱ ጀምሮ የሚታይ የሚዳሰስ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሏት ገዳማት እጹብ እና ድንቅ የሚያሰኙ የሚያስደምሙ ታሪካውያን የሆኑ ቅርሶችን የብራና መጻሕፍቱን በወርቅ የተደጎሱ በወርቅ የተጎበጎቡ በተለያየ መልክ በአልማዝ በእንቁ የነገስታቱን እየጠበቀች የምትኖር ቤተክርስቲያን ጠባቂዎቿ መነኮሳት በረሃብ አለንጋ እየተገረፉ ለነገው ትውልድ ግን ታሪክ ጠብቀው የሚኖሩ አባቶች ባሉባት ቤተ ክርስቲያን ቅርስ ይዘው ሊሄዱ የሚለው አስተሳሰብ የአንድ ቅዱስ ፓትርያርኩን ስም ሳይሆን ክብር ሳይሆን የሚነካው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ስምና ክብር የነካ አስተሳሰብ ስለሆነ ከእንዲህ አይነቱ አስተሳሰብ ሁሉም ቆጠብ ማለት ግድ ነው ብዬ አምናለሁኝ።
ረዳት ፕሮፌሰር አበባው አያሌው ቤተ ክርስቲያን ራሷ ቅርስ ጠባቂ ሆና እያለ ቅርስ ልታሸሽ ነበር ተብሎ መነገሩና ከዛም አልፎ በማህበራዊ ሚዲያ ተቀርጾ መለቀቁ ልክ አይደለም ብለዋል።
ለምንስ ተቀረጸ? ለምንስ ተለቀቀ? ያ ጥሩ አይደለም። የሚጠቅምም ነገር አልነበረም። በነገራችን ላይ የሚጠብቀውን ቅርስ እንዴት ነው ባለቤቱ የሚያሸሸውና የተፈጠረው ነገር ጥሩ አልነበረ። ሁለተኛ ወደ ሚዲያ ግባትነትን መቀየር አልነበረበትም። ጥሩ አይደለም። ያ እንዲህ አይነት ነገር ከእንደዚህ አይነት ነገር ትርፍ አይገኝም። ግን የፖለቲካ ትርፍ አተርፋለሁ ያለበት አካል ነው ያንን ያደረገው ማለት ነው።
የቅርስ ጥናትና ጥበቃ ባለስልጣን መግለጫ ያወጣውም አካሄዱ እንዲህ ነበር ለማለት እንጂ የቤተ ክርስቲያንን ክብር ለመንካት እንዳልሆነ አስገንዝበዋል።
እንደ መግለጫ ሲወጣም ደግሞ የፓትርያርኩን ስም ለማጥፋት የእምነቷን እንትን ለመጋፋት ሳይሆን የለም፣ የቅርስ አወጣት መከተል ያለበት ይሄን ነው፣ ሌላውን ውዥንብር ውስጥ አይግባ ለማለት ነው። ይሄ ቁጥጥር በመኖሩ ትልቁን ተጠቃሚ ኦርቶዶክስ ቤተክርስቲያን ናት። በነገራችን በርካታ ጽላቶች ይያዛሉ ጉጉክ ላይ።
ቅርሶች ለተለያየ ዓላማ ለምሳሌ ለምርምር፣ ለባህላዊ ልውውጥና ለአውደ ርዕይ ወደ ውጭ ሊወጡ ይችላሉ። ይህ የሚሆነው ግን በ1992 የወጣውን አዋጅ በመከተል ብቻ ነው ይላሉ ረዳት ፕሮፌሰር አበባው።
ማንኛውም ሰው የሀገሪቱ ርዕሰ ብሔር እንኳ አንድ ትልቅ ስጦታ ላቻ መንግስት እሰጣለሁ፣ ላቻ ለሌላ ሀገር እሰጣለሁ ሲል ቅርስ አለመሆኑን አረጋግጡልኝ ብሎ ጽሕፈት ቤቱ ይልካል። አይ ቅርስ አይደለም ተብሎ ይሰጣል። ቅዱስነታቸው ውም ቢሆኑ ዝም ብሎ ይዘው መሄድ አይችሉም። ማስፈቀዳለን።
በተቋሙ አሰራር መሰረት ቤተ ክርስቲያን ደብዳቤ መጻፍ የነበረባት ለጉምሩክ ጽሕፈት ቤት ሳይሆን ለቅርስ ጥናትና ጥበቃ ባለስልጣን ነው የሚሉት ረዳት ፕሮፌሰር አበባው የጉምሩክ ጽሕፈት ቤትም ከቤተ ክርስቲያኗ ደብዳቤ የመቀበል ስልጣን እንደሌለው ያስታውሳሉ።
ወደ ጉምሩክ ሳይሆን መጻፍ የነበረባቸው ደግሞ ወደ እኛ ነው መጻፍ የነበረባቸው። ሁሌ የሚደረገው ያ ነው። ጉምሩክ ደብዳቤውን መቀበልም አልነበረበትም። አይ ይሄ ጥያቄ መጀመሪያ መቅረብ ያለበት ለዚህኛው አካል ነው እንጂ ለኔ አይደለም ማለት ግዴታውን ዝም ብላ ተቀበልም እንጂ።
በጉምሩክ ባለስልጣን የቦሌ ቅርንጫፍ ጽፈት ቤት ኃላፊ የሆኑት አቶ ተፈሪ መኮንን ከቤተክርስቲያን ተጻፈ የተባለው ደብዳቤ እንዳልደረሳቸው ገልጸው ደብዳቤው ባይደርስም ለቅዱስ ፓትርያርኩ ክብር ሲባል የሃይማኖት መገልገያዎቹ እንዲያልፉ ፈቅደን ነበር ይላሉ።
ደብዳቤውንም ለመጀመሪያ ጊዜ ያየው ሶሻል ሚዲያ ላይ ነው። ለጉምሩክ ተጽፏል የተባለውን ማለት ነው። አምጥቶ ይሄው ደብዳቤ አምጥተናል አስተናግዶን ወይም ደግሞ ከማምጣታቸው በፊት አስቀድሞ ቼክኢን ሲያደርጉ ይህንን ፍቃድ አግኝተናል የሚል አልቀረበም። ሆኖም ግን በእኛ በኩል የሃይማኖታዊ ጉዳይ ስለሆነ ከቅርስ ጥበቃ ባለስልጣን ማቅረብ የነበረበት ቢሆንም እንኳ የሃይማኖታዊ ጉዳይ ስለሆነ ሌላ የፖለቲካ እንትንም እንዳይሆን ማስተናገድ ይችላሉ የሚል ስለተነገረኝ ይህንኑ ለእኔ ሺፍት አስተባባሪ ነገርኳቸው ማለት ነው። ወደ 2 ሰዓት አካባቢ ነው የተደወለልኝ። ወደዚህ አካባቢ በረራቸው ከዛ በኋላ ስለሆነ ወደዚህ አካባቢ ኮንፈርም አድርጌያለሁ። አንደኛ ደብዳቤውን ለማሰጥቶ በጉምሩክ በኩል የተከለከሉበት ሁኔታ የለም።
የሃይማኖት መገልገያዎቹ በጉምሩክ ኃላፊዎች እንዲያልፉ ከተፈቀደ በኋላ በኢትዮጵያ ሲቪል አቪዬሽን ከቦሌ እንዲመለሱ መደረጋቸውን አቶ ተፈሪ ገልጿል።
ደብዳቤውን ባይደርስም ደግሞ ለብፁዕነታቸው ለክብራቸውም ጭምር በእኛ በኩል ሪስፔክትፉሊ እንዲስተናገዱ መረጃ ሰጥቻለሁ። በእኔ በኩል የእኔ ሰፖርዲኔቲም እንዳልከለከሏቸው ነገር ግን ከሰኩሪቲ ጋር እንደተከለከሉ አይነት ነው የገለጸልኝ። የዛን ቀን አቪዬሽን ሰኩሪቲ ናቸው የከለከሉት የሚልም እንትን ሲባል አንዳንዶቹን ደውዬ ለማግኘትም ሞክሬያለሁ።
ምን አሉ እነሱ?
እዛ ጋር ያለውን ፍሮንት ላይ ያሉት የበላይ ኃላፊዎቻቸው ጋር እየተነጋገሩ እንደሆነ ነው የነገሩት።
ለምን እንደከለከሏቸው ነው የሚነጋገሩት?
እዛ አካባቢ ነው የበለጠ ከነሱ ራሱ የቻለ ተቋም ስለሆነ በዛ በኩል መረጃ ብትወስዱ ነው የሚሻለው።
የኢትዮጵያ ሲቪል አቪዬሽን ባለስልጣን አስተያየት ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። በሌላ በኩል አቡነ አብርሃም በሰጡት መግለጫ ላይ የሃይማኖት መገልገያዎቹ ቅርስ መሆናቸው ሳይለይ ከቦሌ እንዲመለሱ መደረጉ አግባብ ባይሆንም መንግስት ቅርስ የመካላፊነት አለበት፣ በዚህ ሊነቀፍ አይገባም ብለዋል።
መንግስት ለምን አስቀረው? በአንጻሩ ምናልባት እኛን ሊያስደምመን የቻለው ቅዱስ ፓትርያርኩ መሆናቸውን ሲያውቅ ዝም ብሎ ቢለቃቸው የምንልበት መንገድ ካልተፈጠረ በስተቀር መንግስት መጠበቅ ግዴታው ነው። የሀገር ቅርስ መስሎ እስከታየው ድረስ የሀገር ቅርሶች በተለያዩ ምክንያቶች እንዳይወጡ መቼ ነው እንዴት ነው የሚለውን መረጃ እርግጠኛ እስካልሆነ ድረስ መያዙ መመርመሩ ግዴታው ነው። ይህ ከዛሬ ስንት ዓመት በፊትም 6 ዓመት ምናምን ዓመታት በፊት በአንድ ብፁዕ ስራ አስኪያጅ ዘመን እንደዚህ ዝም ብሎ እየመጡ ታቦታት ይዘው የሚሄዱ ነዋየ ቅድሳት ይዘው የሚሄዱ ብዙዎች ስለነበሩ ቤተ ክህነቱ ሳያውቀው ምንም ምን በእናንተ በኩል እንዳይወጣ የሚል መልእክት ከዚህም ለመንግስት መጻፉን ከዚህ ቤት ተረድቻለሁ። ስለዚህ በዚያ መሰረት መንግስት የት አለ እንዴት ነው ብሎ መጠየቁ የሚያስነቅፈው አይደለም።
ወደ ውጭ በሚወጡ ቅርሶች ዙሪያም ወደፊት ከመንግስት ጋር አብረው እንደሚሰሩ ተናግረዋል።
መሄድ የሚችሉ ወደ ውጭ ለአገልግሎት የሚላኩ ነዋያት ምን መምሰል እንዳለባቸው፣ እንዴት መውጣት እንዳለባቸው፣ በማን መውጣት እንዳለባቸው ጥብቅ የሆነ ግንኙነት እንፈጥራለን። እንደዚህ ከሚያደናግር፣ ከሚያወዛግብ፣ ከሚያመሳስል ነገርም ነፃ የሆነ አሰራር ይኖረናል ብለን እናምናለን። መጠበቁ ማየቱ የሚያስነቅፈው መስሎ አይታየኝም።
ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጨማሪ መረጃዎችን ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ወደ ዩናይትድ ስቴትስ የተጓዙት በሕመም ምክንያት መሆኑን የገለጹት አቡነ አብርሃም ሕክምናቸውን ጨርሰው ከአንድ ወር ባነሰ ጊዜ ውስጥ እንደሚመለሱም ተናግሯል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። የጨው እጥረት የቀጣዩ ዘገባ ትኩረት ይሆናል። አብራችሁን ቆዩ። ኢትዮጵያ ውስጥ በተለይም በአፋር ክልል ከፍተኛ የጨው ምርት ክምችት ቢኖርም ጤናማ ባልሆነ የግብይት ሰንሰለት ምክንያት ገበያው ላይ እጥረት መፈጠሩን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴሩ አፋር ክልል አፍዴራ ላይ ብቻ 40 ሚሊዮን ኩንታል ጨው ተመርቶ ወደ ገበያ አለመግባቱን አረጋግጧል። ጨው አምራቾች ምርታችንን ከመንግስት በተደለደለልን ኮታ መሰረት መውሰድ የሚገባው ድርጅት ባለመውሰዱ ለኪሳራ ተዳርገናል ሲሉ ጨው ላይ አዮዲን ጨምረው ፈጭተውና በመጠን አሽገው ለሸማቹ የሚያቀርቡ ፋብሪካዎችም ደግሞ በጨው እጥረት ምክንያት ስራ ማቆማቸውን ለአሜሪካ ድምጽ ገልጸዋል። በምርት እጥረቱ ምክንያት ግለሰብ ሸማቾች ከ3 እስከ 5 ብር የሚገዙትን 1 ኪሎ ጨው እስከ 40 ብር አውጥተው ለመሸመት መገደዳቸውን ያስታወቁ ሲሆን ጨውን በግብአትነት የሚጠቀሙ ኢንዱስትሪዎችም የችግሩ ሰለባ እየሆኑ ነው ተብሏል። መስፍን አራጌ ዝርዝሩን ይዟል።
በአፋር ክልል የሚገኘውን ጨው ከአምራቾች በመውሰድ ለአቀነባባሪ ፋብሪካዎች የማከፋፈል ውል ወስደዋል የተባሉና በአንድ ባለሀብት የሚተዳደሩ ሁለት ድርጅቶች ከአምራቹ በኮታ የተመደበውን የጨው መጠን እየተረከቡ አለመሆናቸው ተነግሯል። ጉዳት ሊደርስብኝ ይችላል የሚል ስጋታቸውን ገልጸው ስማቸው እንዳይጠቀስ የጠየቁን አንድ የጨው አምራች እንደተናገሩት ያመረቱት ጨው በወቅቱ ባለመወሰዱ ወደ ድንጋይነት እየተቀየረ ለብልሽት ተዳርጓል።
ኩባንያው 472,000 ኩንታል ሊያወጣ ውል አለን እኛ በየወሩ 472,000 ኩንታል ጨው ከአገራ መውጣት አለበት። አሁን እሱ በወር አያወጣልንም፣ ጨውን አይገዛንም ማለት ነው። በየወሩ 472,000 ኩንታል የምግብ ፍጆታ ሆኖ ይወጣል። አዮዳይዝ ተደርጎ መሸጥ አለበት። አሁን ከዚህ ላይ በ12 ወር 12 ጊዜ መክፈል አለበት ለእኛ፣ 12 ጊዜ እኛ ምርቱን ማስረከብ አለበት ለሱ። እሱ ግን አንድ ወር ዘሎ በሁለት ወር አንድ ጊዜ ነው ከኛ ጋር ግዥ የሚፈጽምልን ድርጅቱ። የገበያ ችግር የለም። ከውጭ ሀገር በጣም በብዛቸው ይገባሉ ወደ ኢትዮጵያ ራሱ። እኛ ብዙ ምርት እያለን ሌላው ችግራችን ምንድን ነው? እኛን እንደ መጋዘን አድርገው ንብረቱን አውጥቼ አከማችቸው አሁን ማምረት አቅም ማጣት ደርሻለሁ። ባለመሸጤ እዛ አሁን ድንጋይ ሆኖ ተቀመጠ።
በተሰጣቸው ኮታ መሰረት ምርቱን አለማቅረባቸው ለኪሳራ እንደዳረጋቸውም አያይዘው ጠቅሰዋል።
ለምሳሌ በዚህ ዓመት ማግኘት ያለብኝን የ6 ወር ሽያጭ አልሸጥኩም። ንብረቱ እኔ ጋር ነው፣ ጨው እኔ ጋር ነው የቀረው። ጨው እኔ ጋርም ቢሆን እኔ ጨውን ሽጬ ጨው ማውጣት ነው የምፈልገው። ለምሳሌ በወር 1,000 ኩንታል የሚሸጥ ሰው ማለት ነው በአንድ ዓመት ውስጥ 900,000 ብር የሚያወጣ ንብረት ባለመሸጡ እኔ ጋር ቀርቷል። አሁን ብሸጠው 900,000 ብር በኢንፍሌሽን ምክንያት 500,000 ብር አካባቢ ነው ዝቅ የሚለው። ብሸጠው እንኳ ይህን ያክል ኪሳራ አድርሶብኛል ባለመሸጥ።
ጨውን አዮዲን ጨምረው ፈጭተውና ለሸማቹ በተለያዩ መጠን አሽገው በማቅረብ ተግባር ላይ ከተሰማሩት 12 ፋብሪካዎች የአንዱ ባለቤት እንደሆኑ የሚናገሩት ሌላው ስማቸውን ከመጥቀስ የተቆጠቡ አምራች የእሳቸውን ጨምሮ በክልሉ የሚገኙ አብዛኞቹ ፋብሪካዎች በጨው አቅርቦት እጥረት ምክንያት ስራ ማቆማቸውን አመልክተዋል።
አጣቢ ድርጅት ሁለት ነው ያለው። ሁለቱም የአንድ ድርጅት ቢሆንም ከአንድ ነው የምንወስደው። በበቂ አይሰጠንም፣ አገልግሎት እየሰጠን አይደለም። ቁመናል ቆየ አራት ሰው ሶስት ሰው
በገበያ ትስስር በከፍተኛ ወጪ ያስመጣ ነው ማሽን ያለ አገልግሎት መቀመጡ ለኪሳራ ዳርጎናል የሚሉት አስተያየት ሰጪ ሰራተኞችን እስከ መበተንና ፋብሪካውን እስከ መዝጋት የሚያስገድድ ውሳኔ ላይ መድረሳቸውን ተናግረዋል።
እንደ አዲስ እንደመሆናችን 40 ሰራተኛ አለን። ይህንን በዋሊያ የሰራተኛ ክፍያ ስራ እድል የፈጠርነውን ሰዎች ያው ሰራተኛ ለመበተን ከአሁን 4 ወር ሙሉ እየከፈልን ያለው ከአሁን እየታገልን ነው። ከዚህ በኋላ ግን ያው 4 ወር 5 ወር እስከሆንን ስለማንታገስ እንበትላለን። በቃ ያለንን ጨረስን፣ ሰጠን። ሰራተኛና የራሳችን ወጪ መቻል አቃትን ነው። ከዚህ ላይ ግብር እንከፍላለን። የሰራተኛ ግብር አለ። ብዙ ስራ አጥ አሉ የያዝናቸው ሰዎች። አሁን በቃ ግዴታ ከዚህ ወር በኋላ ለመበተን ነው በቃ ደብዳቤ ያስገብታል።
ጨውን ባህር ላይ የሚያመርቱት ምርታችን አልተወሰደልንም። አዮዲን ጨምረው በተለያዩ መጠን አሽገው ለሸማቹ የሚያቀርቡ ፋብሪካዎች ደግሞ የጨው አቅርቦት እየደረሰን አይደለም ሲሉ ይወቅሳሉ። ከአምራቹ ተረክበው ለፋብሪካዎቹ የማድረስ ኃላፊነት ወስደዋል የተባሉትንና በስም ተለይተው የተገለጹትን ሁለት ድርጅቶች አመራሮች ለማግኘት ያደረግነው ከፍተኛ ጥረት ለጊዜው አልተሳካም። እንደተሳካልን አስተያየታቸውን ይዘን ለመቅረብ እንሞክራለን። ስማቸውን ከመግለጽ የተቆጠብነው ምላሻቸውን እስከምናገኝ ተጨማሪ ሙከራ ለማድረግ ነው። በሌላ በኩል ግን የጨው አቅርቦት እጥረቱ ችርቻሮ በሚሸምቱ ተጠቃሚዎች ላይ ጭምር ተጽዕኖ ማሳደሩ ተገልጿል። የደሴ ከተማ ነዋሪዋ ወይዘሮ ገነት አሰፋ በአንድ ዓመት ውስጥ የአንድ ኪሎ ዋጋ እስከ 30 ብር ብልጫ አሳይቷል ይላሉ።
ያው የኑሮ ሁኔታማ ከባድ ነው። አሁን የጤፉስ እሺ ይሁን ተባለ፣ የዘይቱንም ተቀበል ነው። ይሄ ከሜዳ ዝም ብሎ ካፈር ተዝቆ ቢመጣ ጨው እንኳን ትናንት 5 ብር መገዛው ዛሬ 30 ብር ሲሆን እኔ መንግስት ጉዳይ ነው የሚገርመኝ ዝም ብሎ መመልከቱ።
በንግድና ቀጠናዊ ትስስር ሚኒስቴር የቅርንጫፍ ማስተባበሪያ መሪ ስራ አስፈጻሚ እያሱ ስምዖን ከአሜሪካ ድምጽ ጋር በነበራቸው ቆይታ ከመጋቢት እስከ ሚያዝያ ባለው ጊዜ ጨው ይመረትባቸዋል በተባሉ የአፋርና የሶማሌ ክልሎች ውስጥ መስሪያ ቤታቸው ጥናት ማድረጉንና አምራቹም ላይ ሆነ አዮዲን ጨምረው ፈጭተውና አሽገው ለገበያ በሚያቀርቡት አካላት ላይ ደረሰ የተባለውን ችግር ጥናቱ ማረጋገጡን ገልጸዋል። ጥናቱን ዋቢ ያደረጉት አቶ እያሱ በአካባቢዎቹ በከፍተኛ ደረጃ ተመርቶ ወደ ገበያ ያልገባ የጨው ምርት ሁለት እንዳለ ጠቁሞ በአፋር ክልል አፍዴራ ያለውን ለአብነት አንስተዋል።
በተለይ አፍዴራ ላይ 40 ሚሊዮን ኩንታል በላይ የሚደርስ ጨው ተመርቶ የተከማቸበት ሁኔታ አለ።
ለችግሩ ጤናማ ያልሆነ ሲሉ የገለጹትን የገበያ ሰንሰለት በምክንያትነት ሲያወሱ ይህን ተከትሎ ጨው በኮንትሮባንድ ወደ ገበያ እየገባ ነው ብለዋል።
አንደኛ ግብይት ሰንሰለቱ ጤናማ አይደለም። የተወሰነ መስመር ብቻ ነው ያለው። በዛ መስመር ብቻ እንዲሄድ የተደረገበት አግባብ እጥረት እንዲፈጠርና ለህገ ወጥነት በር የከፈተ እንዲሆን ያደረገው። ኮንትሮባንድ ምርቶች ከጎረቤት ሀገራት ይገባሉ፣ ከሶማሌላንድ ይገባል። ከበቂ በላይ የጨው ክምችት ሀገር ውስጥ እያለ ሀገር ውስጥ ያለው ግብይት በጤናማ ስርዓት እየተመራ ባለመሆኑ በኮንትሮባንድ ይገባል። ፕላስ ደግሞ ከፍተኛውን የጥራት ችግር ያለበት የጨው ምርት ነው በግብይት ውስጥ እያየን ያለ ነው። አዮዳይዝድ ያልሆነ ጥራቱ ያልተረጋገጠ ምርት፣ የት እንደተመረተ የማይታወቅ ምርት ሁሉ ገበያ ውስጥ እንዲገባ እየሆነ ነው ያለው።
የኮታ ስርዓቱ በቀድሞ ንግድና ኢንዱስትሪ ሚኒስቴር ተግባራዊ መሆኑ ታውቋል። ለምን ከኮታ ስርዓት ባለፈ ሌሎች አማራጮችን መጠቀም አልተቻለም በሚለው ጥያቄ ላይ ምላሽ ለማግኘት ለአፋር ብሔራዊ ክልላዊ መንግስት ንግድ ቢሮ እንዲሁም ለማዕደን ቢሮ በስልክ ጥሪም ሆነ በጽሁፍ መልእክት ያደረግነው ሙከራ አልተሳካም። ከወራት በፊት ከክልሉ አመራሮች ጋር በጉዳዩ ዙሪያ ውይይት ማድረጋቸውን የሚጠቁሙት አቶ እያሱ ግን
ጨውን በገበያ ስርዓት እንዲመራ ብናደርገው ዋጋው ይወርዳል። በከፍተኛ ሁኔታ ወደ ገበያው ይገባና ጨው አምራቹ ያመረተውን እንኳን የሚጠቀምበት ሁኔታ ላይኖር ይችላል። እንደዚህም አይነት ችግሮች ገጥመዋቸው እንደነበረ አንስተውልናል። ህብረተሰቡ ምን ያህል ጨው ይፈልጋል የሚለው እየታየ ቁጥጥር እየተደረገበት ክልሉም ተጠቃሚ የሚሆንበትን ስርዓት ነው መፈጠር ያለበት እንጂ በግብይት ስርዓቱ ይመራ ብንል እዛ ጋ ያለው አምራች ሊጎዳ ይችላል የሚል ስጋት አለው ክልሉ።
በክልሉ አመራሮች ተሰጠ የተባለውን አስተያየት አምራቾቹ አይቀበሉትም። ለበለጠ ኪሳራ ተዳርገናል ባይ ናቸው።
ማምረቻ ዋጋችን እየጨመረ ነው። የምንገዛው ማቴሪያል፣ የሰው ኃይሉ፣ የአስተዳደሮቹ ሁሉም ነገር እየጨመረብን ነው። የማምረቻ ወጫችን ለአንድ ኩንታል ከ400 ብር አልፏል። አሁን እኛ የምንሸጠው በ322 ብር ነው።
እንደ አስተያየት ሰጪዎቹ ከአምራቾች በ322 ብር የሚወጣው አንድ ኩንታል ጨው ገበያ ውስጥ ከ2200 ብር በላይ እየተሸጠ ነው። አቶ እያሱም አሰራሩ ወጥነት እንደሚጎድለው ያብራራሉ።
ኮታ ተበጅቶለታል፣ ግን ደግሞ ፉሊ ኢምፕሊመንት አልተደረገም። ለምሳሌ ጥሬ ጨውን አምራቾቹ የሚያቀርቡት ወደ 322 አካባቢ ነው ፐር ከዛ ፋብሪካዎቹ አቀነባብረው የሚሸጡበት 500 አካባቢ ደርሳል የታጠበ ጨው። ከዛ ደግሞ አዮዳይዝድ የሆነው 700 ተብሎ ኢቭን ፕራይስ እንኳን ሴት የተደረገላቸው እዛ አፋር ክልል ላሉት ለሁለቱ ፋብሪካዎች ብቻ ነው። ነገር ግን ሌሎቹ አገሪቱ ውስጥ ያሉት የማቀነባበሪያ ፋብሪካዎች በተለያየ መንገድ የሚያገኙትን ጥሬ ጨው አጥበው አቀነባብረው ለገበያ ሲያቀርቡ በፈለጉት ዋጋ ነው የሚሸጡት። ወይም ሙሉ በሙሉ መሰረታዊ ሸቀጥ ሆኖ ቁጥጥር አልተደረገበትም ጨው፣ ወይም ደግሞ ሙሉ በሙሉ ለማርኬቱ ኦፕን አልተደረገ። ለምሳሌ ሶማሌ ክልል ጎደስፖ የሚባልበት ቦታ ላይ ይመረታል ጨው። እነሱ ኮታ የላቸውም፣ ራሳቸው አምርተው ዋጋም ሴት ሳይደረግላቸው ወደ ገበያ ይገባሉ። አፋር ክልል ያሉት ፋብሪካዎች ሁለቱ ግን በንግድና ኢንዱስትሪ ሚኒስቴር ፕራይስ ካፕ ተበጅቶላቸው በዚህ ሽጡ የሚባሉበት ሁኔታ ነው ያለ። ስለዚህ ወጥ ያልሆነ አሰራር ነው ያለው። ኢቨን የአፋር ክልል አመራሮቹ እንደሚያነሱት በትክክልም የአካባቢውን አምራቾችን ፕሮቴክት በሚያደርግበት መንገድ ነው እየተመረተ ያለው የሚለው አሁን ያለው ነባራዊ ሁኔታ ያንን እንኳን ያማከለ አይደለም። 322 ብር እየሸጡ እነሱም ተጠቃሚ እየሆኑ አይደለም። ኢቨን አምርተውት በእነዚህ ለሁለት ፋብሪካዎች ብቻ በሚያቀርቡበት ጊዜ አብዛኞቹ ምርቶቻቸው እየተነሳ አይደለም።
አቶ እያሱ ጥናቱ ያስቀመጣቸውን ምክረ ሀሳብና በሚኒስቴር መስሪያ ቤቶች ደረጃ የተደረሱ አቋሞችንም አብራርተዋል።
ማዕድን ከማምረቻ ጀምሮ እስከ ፋብሪካ ድረስ ያሉትን ፕሮሰሶች የማዕድን ሚኒስቴር ፎሎ እንዲያደርግና ግብይት ሰንሰለቱን የንግድና ቀጠናዊ ትስስር ሚኒስቴር አዲስ መመሪያ በማውጣት ይህንን ኮንትሮል የሚደረግበትን ሚንስ መፈጠር አለበት የሚል የጥናት ቡድኑ ያቀረበው ሪኮመንዴሽን ኮታ መነሳት አለበት። ሁለተኛ ደግሞ ጨውን ማቅረብ የሚችሉ አቅም ያላቸው ፋብሪካዎች ሆነ አቅራቢ ድርጅቶች በግብይቱ ውስጥ ተሳትፈው በህጋዊ መንገድ ቁጥጥር እየተደረገባቸው ለገበያ የሚያቀርቡበት ስርዓት ይፈጠር የሚል ነው በእኛ በኩል የቀረበ ሪኮመንዴሽን። እንደ ንግድና ቀጠናዊ ትስስር ሚኒስቴር በቀጣይ መመሪያዎች ይዘጋጃሉ።
በአመራረትና ሌሎች ተያያዥ ጥያቄዎች ዙሪያ ምላሽ ለማግኘት ወደ ማዕድን ሚኒስቴር ተደጋጋሚ ሙከራ አድርገን አቶ ሞገስ የተባሉ አመራር ብንጠቆምም እሳቸውም ለቀናት ከተሻገረ ተደጋጋሚ ማጉላላት በኋላ በመጀመሪያ ጥያቄያችንን በቴሌግራም እንድንልክ አሳወቁን። በቴሌግራምና በኢሜይል ጥቅል ሀሳቡን ጠቅሰን ለጥያቄ እንዲተባበሩን ጠይቀን ነበር። ከዚያም ሌሎችን አማክረው ምላሽ እንደሚሰጡን ገለጹልን። በገቡት ቃል መሰረት መልሰን ስንደውልላቸው ግን ስልካቸው አልተነሳልንም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ክቡራትና ክቡራን አድማጮች ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በራዲዮ መጽሔት አብራችሁ እንድታመሹ ተጋብዛችኋል። ቆንጅታዬ ነኝ። ቸሪክ ተመን በደህና አደሩ። Thank you.